ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አልማጮቻችን። ዛሬ ሰኞ ሚያዝያ 3 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሚያዝያ 3 ቀን 860 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠውን መግለጫ በቅድሚያ እናሰማለን። በማስከተልም በአንድ ራስ ሁለት ምላስ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ አሰምተን በተከታታይ በምናቀርባቸው ሀተታዎች ክፍል አንድ ዝግጅታችን ይጠቃልላል። በቅድሚያ ዜና።
ኢትዮጵያ ውስጥ የተተከለው ለሀገርና ለህዝብ ጠንቅ የሆነው የጎሳ ፖለቲካ ሳንካዎቹና ጠንቆቹም በስፋትና በጥልቀት እየተተነተኑ ቢዘከሩም ለቃን ተብዮች የሀገሪቱን ፖለቲካ እየጎደፈሩም አሁን ላለንበት የደም ጎርፍ ዘመን ከተጠያቂነት አያመልጡም። በየአካባቢው የፈለጉት መንግስት ተብዬ ቡድኖች ያገዛዙቻቸውን ህልውና ለማስጠበቅ ያደረጃቸው የፖሊስና ልዩ የሚባሉ የጦር ኃይሎች በአሁኑ ሰዓት ተለጥጠው ህገወጥ ህጋዊ ወይም ህጋዊ ህገወጥ ታጣቂ ቡድኖች መሆናቸው አሳሳቢነቱም እየጨመረ ነው። በተለይ ደግሞ የኦሮሚያና የትግራይ የፖሊስና የጦር ቡድኖች ብዛትና የታጠቁ የጦር መሳሪያ ግዙፍነት ከሀገሪቱ አጠቃላይ ብልጫ እንዳለው በስፋት ይነገራል። በኦሮሞ በአገዛዙ ሙሉ የሎጂስቲክና የገንዘብ ድጋፍ የሚደረግለትና ያገዛዙ ቁንጮች ሸኔ የሚል ማሞካሻ የለጠፉበት የኦነግ ጦር ከጊዜ ወደ ጊዜ ብዛቱ እየጨመረ መሄዱና በዓለም ከሚገኙ ደም አፍሳሽ ጽንፈኛና አሸባሪ ቡድኖች ከመጀመሪያው ተርታ ከሚገኙት አንዱ መሆኑ ይታወቃል። ከዚህ ባስከፊ ሁኔታ ደግሞ የሀገሪቱ የፖሊስ ኃይል የጦር የስለላ ቡድን አመራሮች ሙሉ በሙሉ ሊባል በሚያስችል በኦዴፓ አባላት በመያዛቸው የኢትዮጵያ ከመሆናቸው በላቀም የኦሮሞ ኃይሎች በመሆናቸው አጠቃላይ የኦሮሞ የጦር ኃይል ብዛትን የገዘፈ ማድረጉ በስፋት ይነገራል። በተጻራሪው ደግሞ በአማራ ትጥቅ ለማስፈታትና የአካባቢውን ህዝብ ሁሉና ለማስከበር ዱር ቤቴ ብሎም በጎበዝ አለቆች እየተደራጀ ወታደራዊ ስልጠና ወስዶም ፋኖ የተባለውን የአርበኝነት ስብስብ ለመበተን ያልተሞከረ ሴራ አለመኖሩን ብዙዎች ያስረዳሉ። በተለይ የአካባቢዎች ልዩ የሚባሉት ጦሮች በየአካባቢዎቹ የሚገኙት ያገዛዙ ተወካዮችን ከህዝባዊ አመጾች ለመከላከል የተቋቋሙ በመሆናቸው የህዝብ አመጽን በኃይል ለመክታት በየጊዜው ተቃሚዎቻቸውን ያፈናሉ፣ አስራው ያሰቃያሉ፣ በአሰቃቂ ሁኔታ ይገድላሉ የሚል በመረጃ የተደገፈ ዜናዎችን መስማት የተለመደ ሆኗል። ይህ ሁኔታ ኢትዮጵያን ለውስብስብ ችግርና መፍትሄ ውስብስብ ሊሆን የሚችል የደም አፍሰስ ሊዳርግ እንደሚችል የፖለቲካ አዋቂዎች ያስጠነቅቃሉ። የኢትዮጵያ ኢኮኖሚ ቀውስ የሚያስከትለው መዘዝ ምስቅልቅል ነው ተባለም። የሸቀጦች ዋጋ በየቀኑ በየሳምንቱ ጥቂት ሸቀጦች ደግሞ በየወሩ ዋጋቸው እየጨመረ ያንዳንድ ሸቀጦች ዋጋ ከጥፍ በላይ እየጨመሩ በመሆናቸው ኑሮን ሬት እያደረገው ከመሆኑም ባለፈ ጦም አዳሪነቱ ችጋሩ ህይወት እየቀጠፈ መሆኑን ከተለያዩ ምንጮች ከሚገኙ መረጃዎች መገንዘብ ተችሏል። ጤፍና የጥራጥሬ እህሎች ወደ ትግራይና ኤርትራ በኮንትሮባንድ በገፍ እየተጓዙ መሆናቸውም ይነገራል። በተመሳሳይ ሁኔታም ሻቢያ ለዳረገው የጦር ድጋፍ ማካካሻነት ሰበብ ናፍጣና ቤንዚን ወደ ኤርትራ እየተጓዘ በመሆኑ ከሌሎች ችግሮች ጋር ተደምሮ በሀገሪቱ የነዳጅ ስርጭት መጠንን እያሳጠረው መገኘቱ ታውቋል። አጓዘለሉ ኮሎኔል ግራኝ የኑሮ ውድነቱን ለመቋቋም ዳቦ በሙዝ መመገብ ይቻላል ብሎም በህዝብ ችግር ቁስል ማላገጡም የባህሪው ቢሆንም የረሃብተኛውን ህዝብ ጥርስ ማስነከሱም በስፋት እየተነገረ ነው። ለጥሮተኞች የሚከፈለው የአበል ክፍያ ጥናቱ የተጠናቀቀ መሆኑ ቢነገርም ተግባራዊ ሊሆን ባለመቻሉ ከ4000 ብር በታች ተከፋይ የሆኑ በኑሮ መወደዱ በጽኑ እየተሰቃዩ መሆናቸው ታውቋል። የመድኃኒት ዋጋ እጅግ በመናሩ ለተለያዩ በሽታዎች በቋሚነት መድኃኒት ተጠቃሚ የሆኑ ችግራቸው በከፋ ሁኔታ የተባባሰ በመሆኑ በዞች እየማቀቁ በሞት እየተነጠቁ መሆናቸውን መረዳት ተችሏል። ይህ በእንዲህ እንዳለ ተረኞቹ የኦዴፓ ካድሬዎች በሙስናና በዘረፋም እየከበሩ መሆናቸው በስፋት ይነገራል። በአንጻሩ በባሌ ቆላማ አካባቢዎችና በቦረና የተከሰተው ድርቅ እየተስፋፋ መሆኑና በርካታ የደቡብ ኢትዮጵያ አካባቢዎችን እያዳረሰም ከብቶችን እየገደለ ይገኛል። ዘንድሮ የበልግ ዝናብ በመጥፋቱና አምና የክረምት ዝናብ ያላገኙ አካባቢዎች ለመረረ ረሃብና ችግር መጋለጣቸውም ታውቋል። የዚህ ድርቅና ረሃብ ሁኔታ እየተስፋፋና እየመረረ መሄዱም ኢትዮጵያን ለማጥፋት ሌት ተቀን እየሰሩ ቢሆንም የተገፋ ህዝብ በስርዓቱ ላይ ማመጹና ዘረኛውንና ከፋፋዩን ስርዓት ማሽቀንጠሩ አይቀሬ መሆኑ በስፋት እየተነገረ ነው። የግንባታ ስራ ተቋራጭ ድርጅቶች የሥራ ፈቃዳቸውን በመመለስ ላይ ናቸው። በመላው ሀገሪቱ እየተካሄደ ባለው ጦርነትና በውጭ ምንዛሬ ጦት የተነሳም የተለያዩ የግንባታ ቁሳቁሶች ከ100 እስከ 200 እጅ ዋጋ ጭማሪ በማሳየታቸውና ሙስና በከፋው ኔታ በመንሰራፋቱ በርካታ የግንባታ ስራዎች ተቋራጭ ኩባንያዎች ከስራው ውጪ በመሆናቸው ድርጅቶቻቸውን እያፈረሱና ሰራተኞቻቸውን እየበተኑ መሆናቸውን ከደረሱን መረጃዎች ተገንዝበናል። የኢኮኖሚ ባለሙያዎች የግንባታ ስራ ተቋራጭ ድርጅቶች ከስራው ውጪ መሆን እየዘቀጠ ያለውን የኢትዮጵያ ኢኮኖሚ እጅግ ወደ ከፋ ቀውስ እንደሚከተው ማስጠንቀቀዋል።
የኮሎኔሉ አገዛዝ ካድሬዎች ፋኖን ትጥቅ አስፈትቶ ለመበታተን ያላቸውን እቅድ ተግባራዊ ለማድረግ ባለፈው ሳምንት መጨረሻ ላይ በወልዲያ ከተማ ያደረጉት ሙከራ የከሸፈ ቢሆንም በአካባቢው አሁን ሙጥረሳ ያለ መሆኑ ታውቋል። ቅዳሜ ሚያዝያ 1 ቀን የተወሰኑ የወልዲያ ከተማ ፋኖ አባላት በማግስቱ እሁድ የፋኖ አባላት ስብሰባ እንደሚያደርግና የደም ልገሳ ፕሮግራም እንደሚኖር በመግለጽ በድምጽ ማጉያ በህጋዊ መንገድ ሲያካሄድ የነበረውን ቅስቀሳ በከተማው ውስጥ የነበሩ ወታደሮች ለማስቆም ሲሞክሩ አለመግባባት መፈጠሩ ታውቋል። ከተወሰነ ጊዜም በኋላ ወታደሮቹ ቅስቀሳ ላይ የነበሩትን የፋኖ አባላት መሳሪያቸውንና የያዙትን ድምጽ ማጉያ ቀምተው በቁጥጥር ስር አድርገዋቸዋል። ይህን የሰሙ በከተማው ውስጥ የነበሩ የፋኖ አባላት በተቃውሞ ሌሊቱን ሲተኩሱ እንዳደሩም ታውቋል። ሰኞ ሚያዝያ 3 ቀን የወልዲያ ከተማ ነዋሪ የሆኑ ሽማግሌዎች ከፋኖ መሪዎች ከአስተዳደሩና ከወታደሩ ተጠሪዎች ጋር ውይይት አካሂደው ስምምነት ላይ መድረሳቸው ተነግሯል። ቅዳሜ ወታደሮች በፋኖ አባላት ላይ የወሰዱትን እርምጃ ያገዛዙ ባለስልጣኖች ፋኖን ለማመከን ካቀዱት እቅድ ጋር የሚያያዝ ነው ተብሏል። ሰሞኑን የሰሜን ወሎ ዞን የጸጥታ ግብረ ኃይል እቅድ በሚል በመገናኛ ብዙሃን ይፋ የሆነው ከውስጥ የተገኘው መረጃ የሰሜን ወሎ ዞን የህዝብ ደህንነት ቢሮ የመከላከያ ማህተም ያለበት ሰነድ ሲሆን ፋኖን ትጥቅ ለማስፈታትና ለመበተን የተሸረበውን እቅድ ይዘረዝራል። ሰነዱ በግልጽ ከሚያስቀምጣቸው አጣራፊ ተግባሮች መካከል ከመከላከያ ከፌደራልና ከክልል ፖሊስ እንዲሁም ከክልሉ ልዩ ኃይል ሚሊሻ ውጪ በትጥቅ መደራጀት የተከለከለ መሆኑን ገልጾ ኢ መደበኛ አደረጃጀትን መበተን ወደ ህዝባዊ ኃይል የሚቀላቀሉትን መቀላቀልና በግል የያዟቸው መሳሪያዎች ወደ መከላከያ ማስገባት የሚሉ ይገኙባቸዋል። በስልጣን ላይ የሚገኘው የኦሮሞ ብልጽግና በተለያዩ ቦታዎች በሸኔ ላይ እርምጃ መውሰዱን የሚገልጽ የሐሰት መረጃዎች እያሰራጨ በአንጻሩ በአማራው ተላላኪ ባለስልጣኖች ትብብር ፋኖ ላይ መዝመቱ ስውር ደባውን በገሃድ ያሳያል ተብሏል። ሰሞኑን በደቡብ አካባቢ በደቡብ ኦሞ ዞን ማንነስ ላይ መሰረት ያደረገ ጥቃት ተፈጽሞ በሰው ህይወትና በንብረት ላይ ጉዳት ደርሷል። በዞኑ ከሚገኙ ወረዳዎች ውስጥ የእሪ ብሔረሰብ አንዱ ሲሆን የብሔረሰቡ አባላት አካባቢያቸው በራሱ ዞን ራሳቸውን እንዲያስተዳድሩ ለደቡብ ኦሞ ዞንና ለደቡብ ክልል ምክር ቤት ጥያቄ አቅርቦ እንደነበረም ይታወቃል። ለቀረበው ጥያቄ ምን መልስ እንደተሰጠ ግልጽ ባይሆንም ጥያቄያቸውን አልተመለሰም የሚሉ ክፍሎች የእሪ ማህበረሰብ በሚኖርበት ቦታዎች በሚገኙ የሌሎች ብሔረሰቦች አባላት ላይ ጥቃት ያደረሱ ሲሆን ግጭቱ የዞኑ ዋና ከተማ ጂንካን ጨምሮ በሌሎች 3 ከተሞች መስፋፋቱ ታውቋል። በግጭቱ የነዋሪዎች ንብረቶች በእሳት እንደወደሙና በዜጎች ላይ ድብደባዎች መፈጸማቸውንም የዓይን እማኞች ተናግረዋል። በአንድ እስር ቤት ውስጥ የነበሩ ታራሚዎችን ለማስለቀቅ በተደረገ ሙከራ የእስር ቤቱ ጠባቂዎችን ጨምሮ ሰው ህይወት ላይ ጉዳት ደርሷል። በአሁኑ ወቅት ጥቃቱ በመሸሽ በርካታ ነዋሪዎች ከቤት ንብረታቸው ተፈናቅለው በተለያዩ ቦታዎች ተጠልለው ይገኛሉ። በሰሜን ጎንደር ዞን ዳባት ከተማ በሚገኘው የኤርትራ ስደተኞች መጠለያ ላይ ጥቃት መድረሱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ለዜና ተቋሞች በሰጠው መግለጫ ባለፈው ሳምንት ቅዳሜ ሚያዝያ 1 ቀን ማንነታቸው ያልታወቀ ታጣቂዎች በፈጸሙት ጥቃት 8 ስደተኞች በጥይት ተመተው መቁሰላቸውንም ተናግረዋል። ስደተኞቹ ከማይጽምሪ መጠላጣቢዎች ወደ ዳባት የተዛወሩት አንጻራዊ ሰላም አለ ከሚል እሳቤ መሆኑም ይታወቃል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተሰጠ መግለጫ ሚያዝያ 2 ቀን 2014 ዓመተ ምህረት የሀገርን ደጀን ኃይል ትጥቅ ለማስፈታት የሚደረገው መሯሯጥ መቆም አለበት። ኢህአዴግና ብልጽግና ኦህዴድና ኦዴፓ እንዲሁም በአዴንና አዴፓ ምንም ልዩነት የሌላቸው ስልቻ ቀልቀሎ ስልቻዎች እንደሆኑ ኢሀፓ ደጋግሞ መግለጹ ይታወቃል። አሸባሪው የወያኔ ቡድን ገና ቀብሩ ባልተጠናቀቀበት እንዲያውም ከባድ ሽንፈት የገጠመውን ታጣቂ ኃይሉን አሰባስቦ በአፋር በወልቃይት በጠለምትና በራያም ህዝብ እየገደለና እያፈናቀለ ንብረት እየዘረፈና እያወደመ በቀጠለበት ሁኔታ ቀደም ብሎ የሽብር ቡድኑን ድባቅ ተመቶ እንዲያፈገፍግ በተደረጉት ፍልሚያዎች ከፍተኛ አስተዋጽኦ ያደረገውን የፋኖን ህዝባዊ ኃይል ኢመደበኛ አደረጃጀት ነው በሚል ሽፋን ትጥቁን ለማስፈታትና ለመበታተን በአገዛዙ በኩል የተደረገው ውሳኔ በከፍተኛ ደረጃ የሚወገዝ ወንጀል ነው። ይህ እርምጃ አገዛዙ በወገንና በአገር ላይ ያለው ንቀትና ጭካኔ እስከምን ድረስ የዘለቀ መሆኑን የሚጠቁም ሲሆን ህዝብን በቋንቋና በዘር ከፋፍሎ የስልጣን ዘመኑን ለማራዘም የሸረበው ሴራ መሆኑን ያሳያል። የተዳከመው የወያኔ ቡድን ህልውና ኖሮት መቆየቱ የስልጣን እድሜን ያራዝምልኛል ብሎ የሚያምነው የብልጽግና አገዛዝ ፋኖን ትጥቅ ለማስፈታት የወሰነው ለወያኔ ቡድን የህልውና ስጋት እንዳይሆን ነው ቢባል ከእውነት የራቀ አይሆንም። የወያኔ ቡድን ቀደም ብሎ ከወረራቸው ቦታዎች ድባቅ ተመትቶ ሲያፈገፍግ ጨርሶ ሊወድም የሚችልበትን አጋጣሚ ለማስተናገድ የወገን ኃይል ወደ ትግራይ እንዳይገባ የተደረገበት ውሳኔ የወያኔ ቀንደኛ መሪዎች እነ ስብሐት ነጋ ህገወጥ መንገድ የተፈቱበት ሁኔታ እንዲሁም በአሁን ወቅት በጀርባ ከወያኔ ጋር የሚያካሂዱት ድርድሮች ፋኖን ትጥቅ ከማስፈታትና ከመበታተን ሴራ ጋር አብረው የሚሄዱ ናቸው። ህዝብን በተለይም አማራውን ትጥቅ ለማስፈታትም ሆነ እንዳይታጠቅ የማድረግ እንቅስቃሴ አሁን የተጀመረ አይደለም። የወያኔ ኢህአዴግ አገዛዝ ስልጣን ላይ በነበረበት ወቅት በስፋት ሲያካሂደው የነበረ ተግባር ሲሆን ዋና ዓላማው በጸረ ህዝብ በጸረ አንድነትና ብሎም በጸረ አማራነት የተመሰረተውን ህገ መንግስት ተብየውን አስጠብቆ ስልጣን ለማደላደል እንደሆነ መገንዘቡ ተገቢ ነው። አሸባሪው የወያኔ ቡድን በሰሜን እዝ የሰነዘረውን ጥቃትና እንዲሁም በአማራውና በአፋር አካባቢዎች ያካሄዳቸውን ወረራዎች ለመቋቋም እና ለመቀልበስ በተደረጉት እንቅስቃሴዎች ላይ የታየው የህዝብ አንድነት ትብብርና ፍቅር ከመቼውም ጊዜ በላይ ጎልቶ የወጣ ሲሆን በአሁን ወቅት የፋኖን ኃይል ትጥቅ ለማስፈታትም ሆነ ከወያኔ ጋር በድርድር ለመሞዳሞድ በአገዛዙ በኩል እየተጠነሰሱ ያሉት ሴራዎች ይህን የህዝብ አንድነትና ትብብር ለማክሸፍ መሆኑ በገሃድ የሚታይ ነው። አሸባሪው የወያኔ ቡድን በሰሜንና በደቡብ ጎንደር፣ በወሎ፣ በሰሜን ሸዋና በአፋር መጠነ ሰፊ ወረራ አካሂዶ ዜጎችን በመጨፍጨፍ አስገድዶ በመድፈርና በማሰቃየት የህዝብን ንብረትና የአገልግሎት ተቋማትን በማውደም በሚሊዮን የሚቆጠረውንም ዜጋ ከቀየው በማፈናቀል ወደ መሃል አገር ገስግሶ ደብረሲና አካባቢ መድረሱ ይታወቃል። የወታደሩ ክፍል ያዝለቀቅ በሚል ሁኔታ የወያኔን ጥቃት መመከታቀቶት የእርዳታ ጥሪ ሲያደርግ በፋኖ ስም የተደራጁት ልዩ ልዩ ኃይላት ጥሪውን ተቀብለውና በጦር ሜዳ ተገኝተው ጎላ ያለ አስተዋጽኦ ማድረጋቸው ይታወቃል። ለአገር ሉዓላዊነትና ለህዝብ አንድነት ከፍተኛ መስዋዕትነት የከፈለውን የፋኖን ኃይል ትጥቅ ለማስፈታትም ሆነ ለመበታተን በአገዛዙ የደረሰበት ሁኔታ የህዝብ ተቀባይነት የለውም። በአሁን ወቅትም ፋኖን ትጥቅ የማስፈታትና የመበታተን ውሳኔ በተለያዩ አካባቢዎች የኦሮሚያ ብልጽግና ባለስልጣናት ከፍተኛ ትብብርና ድጋፍ የሚንቀሳቀሰው የአሸባሪው የኦነግ ሸኔ ቡድን በአማራ ተወላጆች ላይ የሚያካሂደውን ግድያ፣ የንብረት ዘረፋና ማፈናቀል በከፍተኛ ደረጃ አጠናክሮ የቀጠለበት ሁኔታ ነው። ለኦነግ ሸኔም ሆነ ለወያኔ ቡድን የስጋት ምንጭ የሆነውን የፋኖን ኃይል በአስቸኳይ ትጥቅ ማስፈታት በወዴት አንጃ የሚመራው የብልጽግና አመራር አስፈላጊ ሆኖ አግኝቶታል። ኢህአፓ ዘረኛውና አምባገነኑ የብልጽግና አገዛዝ ፋኖን ትጥቅ ለማስፈታት የወሰነውን ውሳኔ በጽኑ እያወገዘ ኢትዮጵያውያን ድርጊቱን እንዲያወግዙና ውሳኔው ተግባራዊ እንዳይሆን ትግላቸውን እንዲያስተባብሩ ጥሪውን ያስተላልፋል። በፋኖ አደረጃጀት ተደራጅተው የኢትዮጵያን ህልውና ያስጠበቁ ጀግኖች ትጥቃቸውን እንዳይፈቱም በጥብቅ ያሳስባል። ኢህአፓ በልዩ ልዩ ምክንያቶች በህዝባችን ላይ የሚደርሱት ችግሮች እንዲያከትሙ ለማድረግ ለስርዓት ለውጥ የሚያካሂደውን ትግል የሚቀጥል መሆኑን እያረጋገጠ ምንጊዜም ከሚታገለው ህዝብ ጎን የሚቀም መሆኑን ይገልጻል። የአገር በታኝ ስርዓት ሳያበቃ ህዝብ ትጥቁን አይፈታም። የህዝብ ትግል ምንጊዜም አቸናፊ ነው።
ቀድሞ ለፋሽስቶ ያጎነበስነ ዛሬም ለቆጠኞ እንበረከት የነጻነት ዋጋ ድንበሩ ከዚያንም በዘርን አትመርቅ
ግንባር ከናታየው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን
ግንባር ከናታየው
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን
ግንባር ከናታየው
የሰኞ ሚያዝያ 3 ቀን 2014 ዓ.ም ምህረት የፍኖተ ዲሞክራሲ ሐተታ ባንድራስ 2 ምላስ የነጋዴ ሌባ ሚዛኑ 2 ነውም ተብሏል። ምዕራባውያን 2 ምላስ ባንድራስ ከሆኑ ዘመን አልፏል። የዓለምን መገናኛ ብዙሃን ስለሚቆጣጠሩም ያደረሱትና እያደረሱ ያሉት ጉዳት ቀላል አይደለም። የህዝብን ድምጽ ተመተው ለነሱ ያልተመቻቸውን የዘመኑ ሰዎች እንደሚሉት አሰይጥነው ሰይጣን አድርገው ክፉ ቀብተው በማቅረብ አገር ወዳዶችና አርበኞችን አክፍተው በማሳየት የተሞኘን ወገኑን እንዲያጠቃ ያደርጉታል። በዚህ መልክ ስንቱን አገር ወዳድ ጀግና አርክሰው በራሱ ህዝብ እንዲጠቃ ማድረጋቸውን ታሪክ ይመሰክራል። ለነሱ የተንበረከኩትን አገር ወገን የሸጡትን ግን አሞካሻሽተውና ሞግሰው በማቅረብ የዜጎች ግንዛቤና ድምዳሜ የተንሸዋረረና የተዛባ ያደርጉታል። የፖለቲካ ንቃት የለማኝ አቁማዳ በሆነበት ደግሞ የቅኝ ገዢዎች የገደል ማምቢቴ የሆኑ ቀጥረኛ ምሁሮች በያገሩ ይፈላሉ። ሂደቱ ተንኮሉ አይገባቸውም፣ ቢገባቸውም ለሆዳቸው ይገዛሉ። ለሰዎቹ ስንጥቅ መላስነት እየተካሄደ ያለው የሩሲያና ዩክሬን ጦርነት አይነታ መረጃ ነው። በጦርነቱ አነሳስና ምክንያት ላይ ያለውን ውዝግብ እንዳለ ወደ ጎን ስንተው የዩክሬን አገዛዝ ለአሜሪካ ተገዢ ሆኖ የጦር ተቋማቸውን እንዲያጠናክሩ ሊተባበራቸው መነሳቱ የተረጋገጠ ነው። የምዕራቡ ዓለም በጅምላ ከዩክሬን ጎን በመቆም በሩሲያ ላይ እየተረባረቡ ናቸው። ሩሲያ ሲቪሎችን ሳይቀር ፈጀ ብለው ሲያወግዙ ማዕቀብ ሲያደርጉ ዩክሬን በበኩሏ የጦር እስረኞችን ስትረሽን ለጸያፍና ህገወጥ ድርጊቷ ማጠየቂያ ፍለጋ የገቡ ሲሆን እንዲያውም ዜናውን ደብቀው መቆየታቸው ይኸው ተጋልጧል። በዚሁ መልክ የምዕራቡ ጥቅም አስጠባቂ የሆኑትና ራሳቸውን መብት አስጠባቂ ባዮች ለምሳሌ የእንግሊዙ አምነስቲና አሜሪካው ሰብአዊ መብት ጠባቂ ድርጅቶች በቅርቡ ወያኔን በመደገፍ ያወጧቸው መግለጫዎች መጠቀስ ያለባቸው ናቸው። ወያኔና ዘረኛው ኮሎኔል በሺዎች የሚቆጠሩ አማራዎችን፣ አፋሮችን ወዘተ ጨፍጭፈው እያሉ ይህንን በለሆሳስ ብቻ ያው ግድ ሲሆናቸው እያነሱ በትግራይ ፍጅት ተካሄደ ለማለት ግን ሲቀላጠፉ ሁሉም እየታዘባቸው ነው። ወያኔ ሰሜን ጎንደርን ሰርቆ ምዕራብ ትግራይ ያለውን አጽድቀው መሬቱን በደም ያስመለሰውን ህዝብ እንደ ፍጅት አስፋፊና ተጋፊ ሊያወግዙት ተነስተዋል። ምዕራብ ትግራይ የሚል የወያኔን ፈሪጥ ይዘው ሲለፍፉ በዚያውም የአማራ ፋኖ ትግሬን ፈጀ ብለው በተገላቢጦች ሊከሱ ሊወነጅሉ እየተነሱ ናቸው። ሱዳንን የሚዋሰን የትግራይ መሬት የለም። በማይካድራ ወደ 2000 የተፈጀው አማራ በአማራነቱ እንጂ ሌላ ህዝብ አይደለም። የተፈጀውን ቁጥር ሊያሳንሱ ሆነ ማንነቱን ሊያድበሰብሱ እያደረጉ ያለውም ጥረት የሚያዋጣቸው አይደለም። ወልቃይት ጠገዴ የነበረው ያለው አማራ በተወለደበት በኖረበት እብቱ በተቀበረበት ቀየው እንጂ እና አምነስቲ ሊሉን እንደቃጡት ለስራ ተሰዶ ከሌላ ቦታ የመጣ አይደለም። ወያኔ አጋራቸው ስለሆነ ሀቁን ወንጀሉን ይደብቁለታል። ኢትዮጵያንና አገር ወዳድ ኢትዮጵያውያንን ይጠላሉና በዚህ እርኩስ አቋማቸውም ቀጥለዋል። ይህን በሚመለከት ቆሽትን የሚያሳርረው ግን ዜጎች አሁንም አምነስቲን አዳናቂ ሆነው አመስጋኝ ሆነው ሲገኙ ነው። የፖለቲካ እስረኞች ነን ላሉ የኢትዮጵያ የፖለቲካ እስረኞች ኮሚቴ ስንት ጮሆላቸው ባያሌው ታግሎላቸው ሊፈቱ ሲችሉ ግን በቅድሚያና በብቻ አምነስቲና የፈረንጆችን ተቋሞች ያመሰግናሉ። ያገዛዙ ራሱን ሰብአዊ መብት ኮሚሽን ተብዬ ውድቅ ተቋምም ይጠቅሳሉ። አገር ወዳድ ነን ካሉን በጸረ ኢትዮጵያ የወያኔ ደጋፊ ተቋሞች ላይ ሊዘምቱ ሲገባ በህዝብ ላይ የደረሰውን ፍጅት ማጋለጥ ማውገዝ ሲገባቸው ሁመራ ምዕራብ ትግራይ ሲባል ጸጥን፣ በማይካድራ አማራ መፈጀቱን ሊሸፍኑ ሊክዱ ሲነሱ ጸጥ ማለትን መርጠው ተገኝተዋል። ማፈር ይነሰን ታዲያ? በጋራ ትግል አገራችንን ከዘረኞች ጥቃት እንከላከል። ድል ለኢትዮጵያ ህዝብና ለኢህአፓ አገር አድን ትግል። Oh, አድማጮቻችን በማስከተል የምናሰማው በሃማ ቱማ እየቀረበው ሀሁ ፖለቲካ ትናንትን ተረስቶ ነገን ፍለጋ ከአመታት በፊት መቅረቡን በግንዛቤ በማስገባት እንድታዳምጡት እንጋብዛለን። ሀሁ ፖለቲካ ትናንትን ተረስቶ ነገን ፍለጋ በሃማ ቱማ አለመታደል ሆነና ሀቅ ያንቀነውና ነጋጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም። ሂስና ወቀሳ ስድብ እየመሰላቸው ለምን ተደፈርን? ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኦኦ የሚሉ ግን አቆ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም። በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እንብዛም አላወቀንም። ብሬኑ ቢንጫጫ መጥፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን። እንዲያው ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኚ እኔ ነኝ ብሎ መሰየም በመቻሉ ነው። ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ ጣላት ያለውን ህዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው። የኢትዮጵያን ህዝብ በአብዛኛው ጣላት ብሎ በመፈረጁ ገና ከደደብ ጀምሮ የተነሰሰው ፖለቲካ ከፋፍለህ አዳግ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አሳፈነ። ለወዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆቼ ብለው በለንደን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫትቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣ ብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ ታንሱ መላይ ሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቅፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያው ወያኔ ይሸነፋል በሚል ቅዠት አምኖ መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማት እጣ ክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግዶናል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክልም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና
መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲተናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጸ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ ባይመታም የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በትህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተለጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲጠቀሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡን ሆነ ከተመክሮ መማርን አሻፈርን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በስራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀዳ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ፣ ሁሉም የፖለቲካ እስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከኢህአፓ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ እስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳ ባለመግደርደር ምን ተይዞ ጉዞ ወይም አፈወሪሳ እንዲሉ በገዋ በባዶ ደንፍቶ ጠላት በማብዛት የሀገራችንን የአካባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦ ሸማኔው እየመጣ ቀሪ ጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ፣ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል፣ ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጻ አውጪ ብሎ ማቀፍ። ወያኔ ማንነቱን ከምርጫ አንፃር በ1997 ዓመተ ምህረት አፋይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ፣ ምርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃዠት ወዘተ የታዩት ሁሉ የሚጠቀሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታደል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሀቅ ሀቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ እወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ህዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን፣ ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ፣ ፎቆች፣ ቪላዎችን እዩ፣ አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር፣ 35000 በላይ በታሰረበት ሀገር፣ መብት በተረገጠበት ሀገር፣ የህግ የበላይነት ባልተከበረበት ሀገር፣ ዘረኝነት በሰፈነበት ሀገር፣ ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመነደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን፣ ጠባዩን፣ ድግመት ጥንካሬውን ማለት ነው። በሌጣ ፍንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን፣ ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን፣ አደባባይ ኢየሱስን፣ አንዋር መስጊድን፣ ወተር አርባ ጉጉን፣ ጋምቤላን፣ ኦጋዴንን፣ ህዝብ መጨፍጨፉን ወዘተ፣ ማን ፕሮፌሰር አስራትን፣ አሰፋ ማሩን፣ ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን፣ ትናንት በ1997 ዓመተ ምህረት ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም፣ ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር። የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ፣ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሀቁን ተናግሮ የመሸበት ያድሯል ነውና አወቅን ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይሄን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተነቀል ለህቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጥሮታ ጊዜ መዝናኛ ሆኗል። ለረጅም አመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭት ይልባቸው ደግሞ ወደ ፖለቲካው መለስ ይሉና እኛ የተሳል የተለጠለጠ ፖለቲከኞች የምንለውን አድመጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ ንግድ ፈቃድን ሊያገኙ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የህዝብ ወገንነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምጪው ነገ በዋሽንግተን ዲሲ መሰለፍና ዩደምባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ ታጋይ ወገኖችን የገደሉ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችንን ሲሉ እልል የሚሉ የፖለቲካ ሀው ያልገባቸው በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የደረሱ ሲባል አናውቅም ማለቱ ፍሬቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋ ጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ሰቆቃ ባልደረሰባቸው ሁሉን ቻይ መሐሪና ይቅር ባይ መስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበታቸውምና ነው። ወያኔ ወንድም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓመተ ምህረት በገፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቄጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያበቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉንስ ለመሆኑ ህሊናቸውን መርምረዋል? ክህደቱ ስርየቱ ለምስ ይሆናል? ያንዲያው አይበቃም? በግ እንኳ በኃይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የህዝብ ነጻ አውጪ ይባላሉ? ከ200,000 በላይ ህይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጦች ወይም አንዳንዶች እንደሚሉት ለሊቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ፍራ መውሰዱና በቀላሉ መያዙ ፍሬሪስ ነው። ወያኔ ፖለቲካ የሙትሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ያዘራጭ ሲከፋፍል ሲያስር ሲገድል ይታያል። አይተኛም በነል ሁኔታውን ይገልጻል። ፖለቲካን በሙያተኛነት ይዞታል ማለትም ምን ይችላል? በመሆኑ ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝነት ተቀነደ ደረጃ ባላዋቂ ፋሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ። ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅ፣ ጅብ አህያን ሲስም ይታያቸዋል። ቅዠት። ወያኔ በስልጣን የቆየው በህዝብ ላይ ጥላቻውን በማርገብ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራስ ግብዣ አይደለም ተብሏል። ተቃጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው። ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ። የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠህ ተነሳ ይላል። ይህንን መሰረታዊ ሀቅ እየተቃወሙ ጠላት አትበሉ፣ የአገር ልጆች ነን፣ ጠላቶች አይደለንም ወዘተ የሚሉ ሁሉ ትጥቅ አስፈችና የባርነትን ቀንበር ላያችን ላይ አደላዳይ ናቸው። ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ፣ ነጋ ጠባ የሚያዋርደንና የሚገለን ስርዓት መሆኑን የሚዘነጉ፣ የተገደሉትንና የታሰሩትን ሁሉ የሚረሱ። ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አመረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው። ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው እያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮሃ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓ.ም ምርጫውን አጭበርብሮና የህዝብን ድምፅ አፍኖ ባለበት ህገ ወጥነህና ከስልጣን ውረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም ማይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለትዝብት ዳረጉ። በቅለው ተፈርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቻኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዱአሉ። ያገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋል። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻቸው ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀው ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይከተልና ያገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ ያገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልእኳችን አገር ማዳን ነውና በሴቶች ላይ ስለሚደርሰው በደል ስለ ጎጂ ባህሎች ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን አገር ማዳን ነውና ባንዳንድ ደረጃ ተራተር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ወዳን ተሰቃዩ፣ ሰብአዊ መብትም ተደረሰሰ፣ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ ውቀት ሳይሆን ያለማወቅ መልእክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው ለምሳሌ ሴቶች እንደ ሴቶች፣ ላባደሮች፣ ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። አቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ ሰፋ ያለውን ህዝባዊና ሀገር ወዳድ አቋምን ትተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋነን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ሰብየው ራሳቸው ላይ በውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ፣ ጨው ለራስህ ብለህ ጣፍት፣ ወያኔ የሚወድምና ያስተዛዝበናል ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያ ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም፣ አልተማረም፣ ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን፣ የሰለጠነ ፖለቲካ ከኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በምርጦችና ልሂቅ ተብዬዎች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንጻር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ፣ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮህላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይበመሆኑም በባዕድ ሀገር ያለው ዜጋም በአገራችን ፖለቲካ ያለውን ሚናና ቦታ ግምት ሰጥቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊዳል አጥያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቀት ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይቆፈታሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ከሃዲነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር ገሌ በሚል ወይም ኮሎኔል ገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈርገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ አሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የስልጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቅራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የስልጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰውትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየሰበኩ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸውም። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀፋቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ አሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መግፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር አለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓመተ ምህረት ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው። በተለይም ህዝባዊ አቋምን ይዘው ሳያጎበድዱ ስንቱ ቡድን አለው አለው ብሎ ሳይውል ሳያድር ሲከተማ ላይ የነመነ። ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነስብሃት ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅ ነው ያስገርመናልና ዱብ ዳ ሳይሆን ዱብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ ምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። ያባይንም ጉዳይ በዚሁ ሊተከምበት እየታረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 አመት አይተናል አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥራት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል።
Shabalow, 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 Shabalow,